ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን በኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ውድ አድማጮች ዛሬ የማካፍለው ካለፈው ሳምንት በፊት በነበረ ርዕስ ላይ ሳስተምር በነበረበት በነበረው ርዕስ ከሐዋርያት ባደረ የተሰጠ ሃይማኖት በምን ይተበቃል የሚለውን ትምህርት በመቀጠል ነው ማካፍለው። ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 20 ከቁጥር 2 እስከ 34 ላይ ለኤፌሶን ቤተክርስቲያን ተገኝቶ የተናገረውን ንግግር ሉቃስ የዘገበውን በሐዋርያት ሥራ ላይ አነባለሁ። አሁንም እነሆኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴን በኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራለሁ። አሁንም እነሆ እኔ የእግዚአብሔር መንግስት እየሰበኩ በመካከላችሁ የዞር ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ ታውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚች ቀን መሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግራችኋለሁና ምንም አላስቀረሁባችሁም። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ስለዚህ 3 ዓመት ለሊትና ቀን በእንባ ያንዳንዳችሁን ከመገሰጽ እንዳላቋረጥኩ ያሰባችሁ ትጉ። አሁንም ለእግዚአብሔርና ያነጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልገኝ ነገር ለኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ ይላል። እጅግ በጣም ልብ የሚነካ ትምህርትና እውነት ነው በዚህ ውስጥ የምናገኘው። ይህ ታላቅ የእግዚአብሔር ሰው እነዚህን ቅዱሳን ወደፊት እንግዲህ ሊያዩት እንደማይችሉ ቁርጥ የሆነውን ነገር እየነገራቸው ነው የሚመክራቸው። እና ከእንግዲህ ወዲህ ፊቴን እንዳታዩ ታውቃለሁ ይላቸዋል። እና ይህንን እየገባው እያስተዋለ ቤተ ክርስቲያንን በወንጌል ያገለገላትን ጌታ በደሙ ያጃትን የእግዚአብሔርን ቤተ ክርስቲያን መጠበቅ እንዴት እንዳለባቸው ይናገራል። ይህንን የቤተ ክርስቲያንን የጥበቃ አደራ ሲሰጣቸው እሱ ከሄደ በኋላ ለመንጋው የማይራሩ ለእግዚአብሔር ሕዝብ ማለት ነው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ይላል። በእግዚአብሔር ቤት ውስጥ እንዲያሉ ሰዎች ሐዋርያትም በነበሩበት ዘመን ከዚያም በኋላ ገብተው ደቀ መዛሙርት ወደ ኋላቸው እያፈሩ ይሄዱ እንዳለ ካለፈውም ካስተማርኩትም ትምህርት በጥቂቱ ለማሳየት ሞክሬያለሁ። እና እነዚህ ሰዎች ወደ የራሳቸው ተከታዮች የእግዚአብሔርን ሕዝብ በማድረግ ጠማማ ነገርን እየተናገሩና እያስተማሩ ብዙ ስህተት ሊፈጥሩ እንደሚችሉ ያሰበ ጳውሎስ ይናገራል። በዚህ ጊዜ ምን ይላቸዋል? ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ ያሰባችሁ ትጉ ይላቸዋል። ሐዋርያ ጳውሎስ በጣም በብዙ ትጋት ቤተ ክርስቲያንን ለመጠበቅ እንችሉበትን እውነት ጸጋ እንዲያገኙ በጣም በትጋት እንዳገለገላቸው ያሳስባቸዋል። አሁን እሱ ከሄደ በኋላ የቤተ ክርስቲያኒቱን አደራ የሚቀበሉት እና ለመንጋው መሪ አድርጎ የሾማቸው መንፈስ ቅዱስ ጳጳሳት አድርጎ የሾማቸው እነዚህ አገልጋዮች የእግዚአብሔር መንጋ ጠባቂ የሆኑት መንጋውን በመንድ ነው የሚጠብቁት ለሚለው ጳውሎስ የሰጣቸው መልስ አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳንም ሁሉ መካከል እርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ ይላል። ይሄ ሁኔታ እጅግ በጣም ብርቱና መልካም የሆነ ነገር ነው። እግዚአብሔር የተመሰገነ ይሁን። ቤተክርስቲያንን በመጨረሻ የሚጠብቃት እግዚአብሔር እርሱ ራሱ እንደሆነ ደግሞም ከሐዋርያት የተማረችው ትምህርት የእግዚአብሔር ቃል ራሱ ቤተክርስቲያንን ለመንግስተ ሰማይ የሚያበቃ እንደሆነ የእግዚአብሔር ቃል ያሳየናል። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ እንግዲህ እነዚህን ሁኔታዎች ስንመለከት ሐዋርያቶች ያስተማሩ ትምህርት የቤተክርስቲያን መጠበቂያ የሃይማኖት መጠበቂያ እንደሆነ ቅዱሳንን ለሰማያዊ ርስት የሚያበቃ የሃይማኖት መጠበቂያ የእግዚአብሔር ቃል የሐዋርያት ትምህርት ብቻ መሆኑን እንመለከታለን። ይሁን እንጂ በሐዋርያት ዘመን ከብሉይ ኪዳን መጻሕፍቶች ሌላ የአዲስ ኪዳን ጽሑፎች በቤተክርስቲያን ይዘዋወሩ እንደነበረ ቢታይም ብዙ ጥያቄዎችና ችግሮች ቤተክርስቲያን ይገጥማት ነበር። መጻሕፍት ማተሚያ ቤቶች ያን ያልነበሩም መጻሕፍቶችም ኮፒ የሚደረጉ የነበሩት በእጅ በሚጻፉ ባለሙያ ጸሐፊዎች ነበር። ስለዚህ የብሉይ ኪዳን መጻሕፍት እንደልብ አይገኙም። የአዲስ ኪዳኑም መጻሕፍቶችም አልተሰበሰቡም። ነገር ግን ከሐዋርያት የተገኙት ጥቂት መጻሕፍቶች በአካባቢው ባሉ ቤተክርስቲያናት መካከል ውስጥ ይተላለፉ እንደነበረ ታሪክ ይናገራል። የጳውሎስ ጽሑፎች ጴጥሮስ መልእክቱን ለሚጽፍላቸው አማኞች ተልኮላቸው እንደነበረ የሚናገረው በሁለተኛ ጴጥሮስ ምዕራፍ 3 ከ15 እስከ 16 ላይ ያለውን ስንመለከት እንዲሁም የተወደደ ወንድማችን ጳውሎስ ደግሞ እንደ ተሰጠው ጥበብ መጠን ጻፈላችሁ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ እያለ ሲጠቅስና ያለን። ስለዚህ ጳውሎስ የጻፋቸው ጽሑፎች ጴጥሮስ በሕይወት በነበረበት ጊዜ ለእግዚአብሔር ቤተሰቦች ለክርስቲያኖች እንደደረሰና ያንን የጳውሎስን እንኳን ጽሑፍ እያጣመሙ የሚተረጉሙ ሰዎች እንዳሉ ሌሎችንም መጻሕፍቶች እያጣመሙ የሚተረጉሙ ሰዎች በሐዋርያት ዘመን እንደነበሩ እንመለከታለን። እና እነዚህ ነገሮች ለቤተ ክርስቲያን ትልቅ ችግር ነበሩ። ጳውሎስም ራሱ የሚጽፋቸውን ጽሑፎች ለአንድ ቤተ ክርስቲያን ብቻ አልነበረም የሚጽፈው። መጽሐፍቶቻቸው በየቦታው ይሄዳሉ። ነገር ግን መጽሐፍቶቹ ግን ሲታዩ በቅንነትና በበጎ መንፈስ በእግዚአብሔር ጸጋ ለሚቀበሏቸው የሚያንጹ ሲሆኑ፣ እነዚሁኑ መጽሐፍቶች ደግሞ አጣመው በመተርጎም ለጥፋት ደግሞ የሚጠቀሙ ሰዎች እንዳሉ ሐዋርያት በሕይወት እያሉ እንኳን ይህ ችግር እንደነበረ እንመለከታለን። ሐዋርያቶች በአካል ባልደረሱባቸው ቦታዎች ጽሑፎቻቸው በየአብያተ ክርስቲያናቱ እንዲሰራጩ ግን ያደርጉ ነበር። እና ቤተ ክርስቲያኖቹ እየተቀባበሉ መጽሐፍቶቹን ያነቡ ነበር። ለምሳሌ በቆላሲስ 4:16 ላይ ይህች መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ፣ ከሎዶቅያም የምትገኘው መልእክት እናንተ ደግሞ አንብቡ እያለ ጳውሎስ ሲናገር ያለን። ስለዚህ ሐዋርያቶች ትምህርት በጽሑፍ ካንዱ ቦታ የተላከው ጽሑፍ ወደ ሌላ ይሄዳል፣ ከሌላ ቦታ ያለው ደግሞ ወደ ሌላ ቦታ ይሄዳል። እንዲህ ባለ መንገድ የሐዋርያት ትምህርት በቤተ ክርስቲያን መካከል ውስጥ ይንሸራሸር እንደነበረ እንመለከታለን። ከላይ ተመለከትናቸውን በርካታ ሁኔታዎች ስንመለከት የቤተ ክርስቲያን መሪዎች የሆኑ የሚያገለግሉትን የእግዚአብሔርን ሕዝብ የሚጠብቁ የነበሩት ከሐዋርያት በቃል በሰሙት እውነትና በጽሑፍ በተቀበሉት እውነት እንደሆነ እንረዳለን። ይህ የሚያሳየን ቤተ ክርስቲያን የምትመራው በሐዋርያት ትምህርትና እውነት ብቻ እንደነበር ነው የምንመለከተው። በየጊዜው ከሐዋርያቶቹ በኋላ በተነሱ ግለሰቦች በሚመጡ መገለጦችና መረዳቶች ቤተክርስቲያን አትመራም ነበር። እና ግለሰቦች የሚያመጧቸው ታየን ተገለጠልን የሚሏቸው ራዮቻቸው የቤተክርስቲያን መመሪያ አልነበረም። ከሐዋርያት የመጣው ትምህርትና ከሐዋርያት የተቀበሉት ጽሑፍ ብቻ እንደነበረ የቤተክርስቲያን መመሪያ እንመለከታለን። ከሐዋርያት የተማሩትን በመቃወም ወይም ካስተማሩት ጋር የማይስማማውን የሚጋጨውን ትምህርት መቀበል እንደሌለባቸው ሐዋርያቶቹ ገና በሕይወት እያሉ ሲያስጠነቅቁ ነበር። እነርሱ ካለፉም እንኳን በኋላ ከመመጣው እንዲጠበቁ ሲያሳስቡ እንደነበረ በሐዋርያት ሥራ ላይ ምዕራፍ 20 ላይ አነበብኩላችሁ። የእግዚአብሔር ቃል ይህንን ያሳየናል። ሐዋርያት የሚሰብኩት ወንጌል የቱን ያህል በሌሎች አገልጋዮችም ሆነ በራሳቸው በሐዋርያቱ እንኳን በሐዋርያት ሐዋርያ ነኝ በሚሉት በ12ቱ ደቀ መዛሙርት ቢሆን ከነርሱ በኋላ ጌታ በትንሣኤው በኋላ በሾማቸው ሐዋርያት ቢሆን ሊለወጥ አይችልም። የማይለወጥ ወንጌል ሐዋርያቶቹ ይሰብኩ እንደነበረ እንመለከታለን። በገላትያ ምዕራፍ 1 ላይ ሐዋርያው ጳውሎስ ይህንን ከቁጥር 6 ጀምሮ እስከ 12 ላይ በሚገርምና ጠንካራ በሆነ ሁኔታ ይናገራል። እንዲህ ይላል ጳውሎስ፣ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ደነቃለሁ። እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ይላል። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁን? ወይስ ሰውን ደስ ላሰኝ ይፈልጋለሁን? አሁን ሰውን ደስ ባሰኘ ክርስቶስ ባሪያ ባልሆንኩም። ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም ይላል ጳውሎስ። ይህ ወንጌል በሐዋርያቶች የመጣው ወንጌል የቤተ ክርስቲያን መጠበቂያ፣ ቅዱሳንን ወንጌልን አምነው ከመዳን አንስቶ የመንግሥተ ሰማይ ወራሽ የሚያደርጋቸውን እውነት የተሸከመ ወንጌል ሐዋርያቶቹ የራሳቸው ወንጌል እንዳልሆነ የሚያቁት በአደራ የተቀበሉት ወንጌል እንደሆነ እንመለከታለን። በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም ይላል ጳውሎስ። እንዲህ ባለ በአደራ የተቀበለውን ወንጌል ነው ጳውሎስ ማንም ሰው ይህን ወንጌል ሊለውጠው እንደማይችል የሚናገረው። ስለዚህ በዚህ ባነበብነው ክፍል ውስጥ ሐዋርያው ጳውሎስ በጣም የሚናገረው ነገር ልብ ብለን እስኪ ጠጋ ብለን እንመልከት። በቁጥር 6 ላይ ሐዋርያው ጳውሎስ ግር የሚል ነገር የሚናገር ይመስላል። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ደነቃለሁ ይላል። እና በዚህ ላይ ጳውሎስ ልዩ ወንጌል ብሎ የሚለውን ቃል ለመግለጽ የተጠቀመው የግሪክኛ ቃል ሄትሮስ የሚል የግሪክ ቃል ነው የተጠቀመው። በቁጥር 7 ላይ ግን ሐዋርያው ጳውሎስ ሲናገር እርሱ ግን ሌላ ወንጌል አይደለም ስለሚል ሐሳቡን ለመረዳት በጣም ትንሽ ዳገት የሚፈጥር ነገር እናያለን። በቁጥር 7 ላይ እርሱ ግን ሌላ ወንጌል አይደለም የሚለውን ስንመለከት ጳውሎስ ሌላ አይደለም የሚለውን አሎስ የሚል ቃል ነው የተጠቀመው። ሄትሮስ ከላይ ቁጥር 6 ላይ አንድ አይነት ያልሆነ ነገር ለመግለጥ በጥቅም ላይ የሚውል ቃል ነው። አሎስ ግን አንድ አይነት የሆነ ነገርን የሚገልጥ ቃል ነው። በሌላ አባባል የገላትያ ሰዎች ጳውሎስ ካገለገላቸው በኋላ የሰሙት ወንጌል፣ ጳውሎስ አገልግሏቸው ከሄዱ በኋላ ክርስቶስን ካመኑ በኋላ የሰሙት ወንጌል ሄትሮ የሆነውን ወይንም ሌላ የሆነውን ባዕድ የሆነውን ወንጌል እንደሰሙ ነው የሚያሳየው። ይህ ቃል በእንግሊዝኛ በጥቅም ላይ ሆኖ ሲውል እናያለን። ተቃራኒ ጾታን ወይም ሌላ ጾታን ለማሳየት በጥቅም ላይ ሲውል ሄትሮሴክሹዋል የሚለውን ቃል እንሰማለን ብዙ ጊዜ። ስለዚህ ሄትሮ የሆነ ወንጌልን እንዴት ሰምታችሁ ተወደዛ ልትዞሩ ቻላችሁ ነው የሚለው። ሄትሮን አስገብቼ ቁጥር 6 ላይ ባነብ በክርስቶስ ጸጋ እናንተን ከጠራችሁ ሄትሮ ወደ ሆነ ወንጌል ወይም ልዩ ወደ ሆነ ተቃራኒ ወደ ሆነ ወንጌል እንዴት ፈጥናችሁ እንዴት እንዳለፋችሁ ደነቃለሁ ነው የሚለው ጳውሎስ። ቁጥር 7 ላይ ግን ለእርሱ ግን ሌላ ወንጌል አይደለም የሚለውን ግን ሲጠቀም ጳውሎስ የተጠቀመበት ቃል ለየት ያለ ቃል እንደሆነ እንመለከታለን። አሎስ የሚለውን ቃል ነው። እርሱ ግን አሎስ ወንጌል አይደለም። በሌላ አባባል አንድ አይነት እኛ ከሰበክንላችሁ ወንጌል ጋራ አንድ ሆነውን አይደለም ይላችኋል። በሌላ አባባል የገላትያ ሰዎች ጳውሎስ ካገለገላቸው በኋላ የሰሙት ሄትሮ ባዕድ የሆነ ወንጌል ሰምተው እንደነበረ እግዚአብሔር ማስተዋል ይስጣችሁ ወገኖቼ። ልብ ብላችሁ ተመልከቱ። ሐዋርያቶች በአካል በነበሩበት ጊዜ ከመሞታቸው በፊት ሄትሮ የሆነ ሌላ ወንጌል በቤተ ክርስቲያን ውስጥ የሚሰብኩ ሰዎች በዚያን ዘመን ነበሩ ማለት ነው። ሐሰተኛ ወንጌል መስበክ ማስተማር ከጥንት ጀምሮ የነበረ ችግር እንደነበረ ይሄ ያሳየናል። ጳውሎስ የገላትያን መጽሐፍ ለመጻፉ በጣም መሰረታዊው ትልቁ ምክንያት ይሄ እንደሆነ እንመለከታለን። ስለዚህ በዚህ በኩል እንግዲህ ምንድነው የምንማረው? ለወንጌል ሄትሮ ወንጌል ከተባለ ወንጌል ፈጥነው አማኞቹ ባጭር ጊዜ ውስጥ ክርስቶስን እንደተቀበሉ ገና አዲስ ክርስቲያኖች እንደሆኑ ወዲያውኑ ሌላ ወንጌል መቀበል ቻሉ። ሰው እውነተኛ ወንጌል መስማቱ የተሳሳተ ወንጌል ላለመስማቱ ዋስትና የለውም። ብዙ ሰዎች የሚሰሙትን ነገር ሁሉ ባድናቆት ቢቀበሉም ቢያምኑም የከበረ መሆኑን ቢረዱም ሌላ ደግሞ ሲመጣ በዚያ ላይ የሚጨመር አርገው ይወስዳሉ እንጂ የመጀመሪያው ከሌሎቹ ሁሉ ለብቻው ተነጥሎ እንደሚወሰድ አያዩ። ወንጌል ትምህርት ቤት ገብተን እንደምንማራቸው ልዩ ልዩ ትምህርቶች አይደለም። ምንም እንኳን በወንጌል ብዙ ነገሮች የምንማረው ነገር ቢሆንም ወንጌል አንድና አንድ ብቻ ነው። የክርስቶስ ወንጌል ልዩ ከሆነ ወንጌል ጋራ የሚደባለቅ እንዳልሆነ እንመለከታለን። ስለዚህ ከሐዋርያት ከተቀበሉት ወንጌል የሚለየውን ሄትሮ የሆነውን ባዕድ የሆነውን ሌላ ወንጌል መቀበላቸው ስህተት እንደሆነ ጳውሎስ ሲናገር እናያለን። ከተሰበከላቸው ወንጌል የሚለይ እንግዳ ባዕድ የሆነ ወንጌል የሚሰብክ ሰው ቢኖር የተረገመ ይሁን እስኪል ድረስ ጳውሎስ እንደደረሰ እናያለን። ይህንን እርግማን ጳውሎስ ሲናገር የምንመለከተው በጣም ጠንካራ ቃላቶች ነው የሚናገር። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ይላል። እኛ ብንሆን ማለት በብዙ ቁጥር ነው የሚናገረው ጳውሎስ ራሱን ጨምሮ ሐዋርያነኝ እንደኔ ብለው የሚሉት የክርስቶስ ሐዋርያቶች ወንጌሉን ቢቀይሩ ስልጣን የላቸውም ወይም ሌላ ወንጌል ሊጨምሩበት አይችሉም እርጉም ይሆናሉ ነው የሚለው። መልአክስ ቢሆን አንድ መልአክ ከሰማይ በሚገርም ክብር ቢመጣ እንዴት ከሰማይ መጥቶልን ሰማውን ይችላል የሚባል አይደለም። የክርስቶስ ወንጌል በመልአክትም አይለወጥም ነው የሚለው። ስለዚህ ሐዋርያቶች ወንጌል አንድ ብቻ ነው። ማንም ሰው እንደፈለገው ያንዳንዱ ግለሰብ ወይም ደግሞ ቤተ እምነት ወይም ማንም ሐዋርያ ቢሆን ከጥንት ከነበሩት ከ12ቱ ይሁን ከየበጉ ሐዋርያት ከሚባሉት ይሁን ከትንሳኤ በኋላ ከተሾሙት ሐዋርያት ይሁን ማንም ቢሆን ወንጌልን የመለወጥ ችሎታም ስልጣንም እንደሌለው እንመለከታለን። በዚህ በሐዋርያት ወንጌል ላይ ቤተክርስቲያን ቆማለች ብለን ስንል እንግዲህ ምን ማለት እንደሆነ ይሄንን እናያለን። ቤተክርስቲያን መቆማ ብቻ ሳይሆን በዚህ ወንጌል ነው የምትጠበቀው፣ በዚህ ወንጌል ነው ቤተክርስቲያን የምትዳኘው፣ በውስጧ ያለውን የስተትና ስተት ያልሆነውን ነገር የምትለየው ምንፍቅና የሆነውን ካልሆነው የምትለየው ሐዋርያቶች ባስተማሩት ወንጌል ብቻ እንደሆነ እንመለከታለን። ነገር ግን በጥንት ዘመን አንዱ በቤተ ክርስቲያን የተነሳው ትልቁ ግጭት ቤተ ክርስቲያን የሚኖራት ስልጣን ከየት ነው የሚገኘው የሚለው ነበር ሌላው ጥያቄ። እና ቤተ ክርስቲያን ስልጣኗ ከየት ነው የሚገኘው? የቤተ ክርስቲያን ስልጣን ያለው የሰዎች ማንነት ላይ ነው? ቤተ ክርስቲያኒቱ ቁጥርና ብዛቷ ላይ ነው? ታሪኳ ላይ ነው? ምን ላይ ነው ስልጣኗ ያለው? የአይነቱ ጥያቄ ሊነሳ የቻለበት ትልቁ ምክንያት በቤተ ክርስቲያን ለተነሱት ለሚነሱት የመለያያ ሐሳቦች ትክክል የሚሆነው መልስ መስጠት የሚችለው ማን ነው የሚለው ጉዳይ የሚያነጋግር ሆኖ በመጣበት ጊዜ ነው። እና ምንፍቅና ሲመጣት የስተት ትምህርት ሲመጣ ማን ነው ይሄ ልክ ነው ልክ አይደለም የሚለው ለዩ ማን ነው እሱ? ቤተ ክርስቲያን ይሄ ነገርን ትክክል አይደለም ብላ ውሳኔ የምትሰጥበት አቅሟ ስልጣኗ ከየት ነው ያለው የሚለው ጉዳይ ትልቅ ጥያቄ ሆኖ እንደነበረ ይታያል። በቤተ ክርስቲያን ትክክለኛና ወነተኛ የሆነው ነገር የሚወስነው ማን ነው ለሚለው ጥያቄ መልስ ለመስጠት የተሞከሩባቸው መንገዶች የተለያዩ ናቸው። አንዱ ከሐዋርያት በኋላ በነበሩት ጊዜያት ቅዱሳን መጻሕፍት ለትክክለኛነት ማስረጃ ሆኖ የሚቀርቡት ቤተ ክርስቲያን ሐሰት ያለቻቸው ሰዎች ሐሰተኛ የምትላቸው መናፍቃን እውነተኛ የምትላቸው መምህራን የሚጠቅሱት ያንኑ አንዱ መጽሐፍ ነው። ሐሰተኛውን በመጽሐፍ ቅዱስ እውነተኛውን በመጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ለሐሰተኛው ለእውነተኛው የሚጠቀስ መጽሐፍ በመሆኑ ማን ነው ትክክለኛውን ወሳኝ የሚለው ጥያቄ እንደገና የሚያነጋግር ጉዳይ ሆኖ ይታያል። የሁኔታ ቅዱሱ መጽሐፍ የሚያስተምረውን ትክክለኛ እውነት ለማሳየትም ሆነ መወሰን የሚችለው ማን ነው? ትክክሉ ትርጉም ይሄ ነው፣ ትክክሉ እውነት ይሄ ነው የሚለውን ማን ነው የሚያሳየው? መጽሐፍ ቅዱስ ብቻውን በቂ አይደለም የሚል አመለካከት ያላቸውን ሰዎች እንዳስነሳና ያለ። ስለዚህ በመንፈቅና ደረጃ የተፈረጁ በቤተ ክርስቲያን የተወለዱ ትምህርቶች በሙሉ መጽሐፍ ቅዱስን መሰረት ያደረጉ የተነሱ ነበሩ። ይህንን በጥንት ቤተ ክርስቲያንም አሁንም ባለንበትም ዘመን የምናየው ነው። አንዱን መጽሐፍ ቅዱስ ሁሉም ቤተ እምነት እንደራሱ ወግና ልማድ የመፍታት ሁኔታ ያሳያል። በጥንት ዘመን ኖስቲኮች በከፊልም ቢሆን እንደ እውነተኞቹ አማኞች ተመሳሳይ የሆነ ያተረጓጎም ዘዴ መመጠቅም የተወሰኑ መጽሐፍ ቅዱስ ክፍሎችን ሲፈቱ እንደነበረ ቤተ ክርስቲያን ታሪክ ያሳየናል። ኖስቲኮቹ ድብቅ የሆነ ዕውቀት አለን እያሉ ስለሚታመኑ ይህንን ሁኔታ የቤተ ክርስቲያን አባቶች ከሐዋርያት የተገኘው ትምህርት ለሁሉም የሚታወቅ መሆን ያለበት እንጂ በድብቅ ለተወሰኑ ሰዎች በመገለጥ ወይም በሚስጥር የሚታወቅ ነገር የቤተ ክርስቲያን መዳኛ ወይም የእውነት መለኪያ አይደለም ብለው አቋም ፍርጥም ያለ አቋም የቤተ ክርስቲያን መሪዎች ወስደው ነበር። ከዚህ የተነሳ ሰው ሁሉ መንፈስ ቅዱስ መራኝ በማለት እውነተኛ ነገርን ለማሳየት የሚያስችል መገለጥና መረዳት አለኝ ብሎ የሚለው ሁኔታ የሚያስተማምን ሆኖ ቤተ ክርስቲያን ማትቆጥሮ ማትቀበለው አድርጋ አቋም የወሰደችበት ጊዜ ነበር። ከዚህ በተጨማሪ አንዳንዶች ደግሞ የለም እውነተኛውና ሐሰተኛውን ለመለየት ምን ይችላል በፍልስፍና ዘዴ የመከራከሪያ መሟገቻ ዘዴ በመጠቀም የፍልስፍና መለኪያዎችን በመውሰድ ሐሰትን ከእውነት መለየት እንችላለን የሚል አቋም ደግሞ የነበራቸው ነበሩ። ቅዱሳን መጽሐፍት በሐዋርያት ዘመን በአብያተ ክርስቲያን መካከል ተሰራይተው እንደነበረ ቀድም ተመልክተናል። ስለዚህ በሐዋርያት ዘመን እጅግ በጣም ቅርብ የነበረው ፓፒያስ የተባለ ቤተ ክርስቲያን መሪ ነበር። የአይሬኒየስ እንደሚለው ከሆነ ፓፒያስ የሚባለው ለሐዋርያት ቅርብ የነበረው ሰው የሐዋርያው ዮሐንስ የቅርብ ደቀ መዝሙር የነበረው የፖሊካርፕ ወዳጅ እንደነበረ ፖሊካርፕን ካርፕን ያውቀው እንደነበረ ሁሉ ተነግሯል። እነዚህ ይህ ሰው ከቤተ ክርስቲያን መሪዎች ከሐዋርያቶች አገኘኋቸው የሚላቸው መጽሐፍቶች ጽፎ ነበረ። ለቃቅሞ በሙሉ ሰብስቤ ጽፌያለሁ ብሎ ነበር። ይሁን እንጂ መጽሐፉ እሱ የጻፈው መጽሐፍ አልተገኘም። አንዳንዶች ጻፊዎች ጥቂት የሆኑ ሐሳቦች ከሱ ተገኝቷል የሚባሉ እንደነበሩ ይነገራል። የቤተክርስቲያን መሪዎች ከነዚህ የእግዚአብሔር ሰዎች ቤተክርስቲያንን ለመጠበቅ ካላቸው ጉጉት የተነሳ ከሐዋርያት ተገኙ የተባሉትን በጽሑፍም ያሉትን በቃልም የተወረሱትን ሰብስበው ቤተክርስቲያን ራሷን ከሐሰት የምትጠብቅባቸው ከሐዋርያት በወግ በልማድ ሲተላለፍ ተገኘ የተባለውን የእምነት መመዘኛ ወይም ሬጉላ ፊዴ የሚሉትን ይሰሩ እንደነበረ ታሪክ ያሳየናል። በጊዜው የሚነሱትን ከፍተኛ መንፈሳዊ አነጋጋሪ ጉዳዮችን ለመወሰን መልስ ለመስጠት የተቻለው መጽሐፍ ቅዱስን ማስረጃ በማድረግ ላይ በተመሰረተ ሁኔታ እንደነበረ እናያለን። ወግና ለማድ ሰዎች በጋራ የሚቀበሏቸውን ትምህርቶች በቃል የሚጠኑ መመሪያ የሚሆኑ የተጠራቀሙ ትናንሽ መሰረታዊ ሐሳቦችን ያዙ አባባሎችን የተለያዩ ለማዶችን ሁሉ የሚመለከት ነው። ከሐዋርያት በአፍ ተላለፈ የሚባለው ትምህርትና ዕውነት የመላወጥ ባህሪ ከማሳየቱ የተነሳ ራሱን የቻለ ችግር ሆኖ ለቤተክርስቲያን መጣ። ይህም ከሐዋርያት መጣ የሚል ያመጣል፣ ያኛውም ይሄው መጣ የሚል ያመጣል። ከዚህ የተነሳ ሐዋርያቶቹ አሉ የሚባለው የመላወጥ ባህሪው ለቤተክርስቲያን ችግር ሆኖ ስለመጣ ቤተክርስቲያን ሐሰትን ከእውነት ለመለየት የሚያዋጣ አድርጋ ወሰረችው የሐዋርያቶች መጽሐፍ ነው ተብሎ በተባለው በአዲስ ኪዳን መጽሐፍትና በብሉይ ኪዳን መጽሐፍት ላይ ተመሰረተ እንደነበረ እናያለን። ውድ አድማጮች ይህንን ሐሳብ በሚቀጥለው ጊዜ ሰፋ ባለ ሁኔታ ለማቅረብ ሞክራለሁ። የሰማችሁትን እግዚአብሔር ይባርካችሁ። ቤተክርስቲያን በብዙ ነገር ባለፈችበት ቁጥሮች ሁሉ ጊዜያቶች ሁሉ ራሷንም መእመናንንም የጠበቀችባቸው እውነቶች የቤተክርስቲያን መመዘኛ የቤተክርስቲያን እውነትና ሐሰት መለኪያ እውነቶች እንደሆኑ መረዳት እንድንችል በጥቂቱ ይሄ ይረዳናል። ስለሰማችሁ እግዚአብሔር ይባርካችሁ።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን Christian.